የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የቅዳሜ ግንቦት 21 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ዶክተር መረራ ጉዲናና አቶ ታዬ ደንዳ በኢትዮጵያ ስለሚካሄደው ምርጫ ያሰማቸው አመለካከቶች፣ በትግራይ ክልል ያለው የመንቀሳቀስ ሁኔታ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ እስከ ትናንት ለ1 ሚሊዮን 78140 ሰው የኮቪድ-19 ክትባት መስጠቷን የጤና ሚኒስቴር አስታውቋል። ሚኒስቴሩ በዌብሳይቱና በማህበራዊ ገጾቹ ላይ ባወጣው ሰንጠረዥ እስከ ትናንት 4139 ሰው በኮቪድ-19 ምክንያት መሞቱን ገልጾ 447 ሰው በጽኑ ታሞ እንደሚገኝ አመልክቷል። 30953 ሰው አሁን በኮቪድ-19 ውስጥ እንደሚገኝ ከተደረጉት የላብራቶሪ ምርመራዎች ማረጋገጡን ሚኒስቴሩ ጠቁሟል። በሌላ በኩል ደግሞ እንግሊዝ ውስጥ በተከሰከሰው አዲስ የኮሮና ቫይረስ መዛመት ማዕበል ትናንት 4200 ሰው መያዙንና ይህም በሁለት ወራት ውስጥ የተመዘገበ እጅግ ከፍተኛው ቁጥር መሆኑን ሀገሪቱ አስታውቃለች። እንግሊዝ ውስጥ እየተሰጡ ካሉት ፋይዘር፣ አስትራዜኒካና ሞዴርና ክትባቶች በተጨማሪ አንድ ጊዜ ብቻ የሚወጋውን የጆንሰን ኤንድ ጆንሰን ክትባት ትናንት አጽድቃ ወደ ሥራ አስገብታለች። እድሜያቸው ከ12 ዓመት ጀምሮ ያሉትን ለመከተብ ዩናይትድ ስቴትስ እና ካናዳ የወሰዱትን እርምጃ ተከትሎ የአውሮፓ ኮሚሽንም በተመሳሳይ የእድሜ ወሰን ውስጥ ያሉ ታዳጊዎች የፋይዘር ባዮኤንቴክ ክትባትን እንዲወስዱ ፍቃድ ሰጥቷል። ጀርመንና ኢጣሊያም ተመሳሳይ እርምጃ ለመውሰድ አስቀድመው ተዘጋጅተው እንደነበር አስታውቀዋል። ይህ በእንዲህ እንዳለ ፈረንሳይ ለደቡብ አፍሪካና ለሌሎችም የአፍሪካ አገሮች የኮቪድ-19 ክትባት እርዳታ እንደምትሰጥ ፕሬዚዳንቷ ኢማኑኤል ማክሮን አስታውቀዋል። ማክሮን በደቡብ አፍሪካ ፕሪቶሪያ ጉብኝት ባደረጉበት ወቅት ሀገራቸው ክትባቱን ለባለዝቅተኛና መካከለኛ ገቢ ሀገሮች ለማዳረስ ለሚሰራው ዓለም አቀፍ ጥምረት ለኮቫክስ በዚህ ዓመት 30 ሚሊዮን ክትባቶችን እንደምትለግስ አስታውቀዋል። ማሊ ውስጥ በዚህ ሳምንት የተካሄደውን ወታደራዊ መፈንቅለ መንግስት ኮሎኔል አሲሚ ጎይታ አዲሱ የሽግግር ፕሬዝደንት መሆናቸውን የሀገሪቱ ሕገ መንግስታዊ ፍርድ ቤት ትናንት አወጀ። የምዕራብ አፍሪካ መሪዎች ለመፈንቅለ መንግስቱ በሚሰጡት ምላሽ ላይ ነገ እሁድ ሊነጋገሩ ያቀዱ ሲሆን ሕገ መንግስታዊ ፍርድ ቤቱ ያሳለፈው ውሳኔ ጉዳዩን ይበልጥ አንገብጋቢ ያደረገው መሆኑ እየተነገረ ነው። በኮሎኔሉ መሪነት የተካሄደው ኩዴታ አገሪቱ ወደ ዲሞክራሲ ስርዓት ለመመለስ የምታደርገውን እርምጃ ያሰናከለ ከመሆኑም ሌላ በቀጠናው በጽንፈኛ ታጣቂዎች ላይ የሚካሄደውን ዘመቻ ሊጎዳ እንደሚችል ተገልጿል። አሁን በትረስልጣኑን የያዙት ኮሎኔል ጎይታ ባለፈው ነሐሴ የፕሬዝደንት ኢብራሂም ቡባካርን አስተዳደር ያስወገደውን መፈንቅለ መንግስት ከመሩ በኋላ የተቋቋመው መንግስት ምክትል ፕሬዝደንት ሆነው ነበር። የሽግግር መንግስቱ ፕሬዝደንት ባህ ኒዳውና ጠቅላይ ሚኒስትሩ ሞክታር ሁዋኔ በኮሎኔሉ ትዕዛዝ ባለፈው ሰኞ ከተያዙ በኋላ ከባማኮ ወጣ ብሎ በሚገኝ የጦር ሰፈር ላይ ስር ላይ እንዳሉ ረቡዕ ስልጣናቸውን በፈቃዳቸው መልቀቃቸውን ማሳወቃቸውን ተከትሎ መፈታታቸው ተሰምቷል። ከአንድ ሳምንት በፊት ብርቱ ውድመትና የነዋሪዎችን መፈናቀል ያስከተለው ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ ከተማ ጎማ አቅራቢያ የፈነዳው እሳተ ገሞራ ዛሬም ያገረሸበት መሆኑ ተዘግቧል። እሳተ ገሞራው የፈነዳው ሰው በማይኖርበት የቪሩንጋ አካባቢ መሆኑን የመንግስቱ ቃል አቀባይ ፓትሪክ ሙያያ አስታውቀዋል። አካባቢው ቁጥራቸው በዓለም በአስጊ ሁኔታ እየተመናመነ ካሉት የተራራ ጎሪላዎች መካከል አንድ አራተኛ የሚኖሩበት እንደሆነ ይታወቃል። ግራጎንጎ ተራራ ላይ ሳተ ገሞራው በድጋሚ ሊፈነዳ ይችል ይሆናል የሚል ማሳሰቢያ ተሰጥቶ ስለነበር 400 ሺህ ነዋሪዎች ከተማይቱን ቀድመው ለቀው መውጣታቸው ተገልጿል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለመጪው 2022 ዓመተ ምህረት ወደ 6 ትሪሊዮን ዶላር የሚጠጋ በጀት ጥያቄ ትናንት ማምሻውን ለተወካዮች ምክር ቤቱ ልከዋል። በጀቱ ለውጭ እርዳታ፣ ለዲፕሎማሲና ለአየር ንብረት ለውጥ መቋቋሚያ መርሃ ግብሮች ከፍተኛ ጭማሪ የተደረገበት ሲሆን ለሀገሪቱ መከላከያም መለስተኛ የሚባል እድገት ማካተቱ ታውቋል። የዩናይትድ ስቴትስ ጦር በተጠየቀለት 715 ቢሊዮን ዶላር የአመት በጀቱ በዓለም እጅግ ግዙፍ ወታደራዊ ኃይል ሆኖ የሚቀጥል ቢሆንም የተወካዮች ምክር ቤቱ ሪፐብሊካን የመከላከያ ተሟጋቾች በጥያቄው ውስጥ የተካተተው የ1.7 ከመቶ ጭማሪ በቂ አይደለም ሲሉ ወዲያው ተቃውሞ አሰምተዋል። ካለፈው ሪፐብሊካን አስተዳደር በተለየ ሁኔታ ከአጋሮች ጋር ይበልጥ የመስራት ፍላጎት እንዳለው የባይደን አስተዳደር ባመላከተበት የበጀት ጥያቄ ሰነድ ላይ ባሰፈረው አመክንዮ ከኮቪድ-19 ወረርሽኝ እስከ አየር ንብረት ለውጥ በብዙ ዓለም አቀፍ ስጋቶች ላይ እያደገ ካለው የቻይና የመስፋፋት ፍላጎት እስከ ዲሞክራሲ ዓለም አቀፍ ፈተናዎችን በተሳካ ሁኔታ ለመጋፈጥ ከሌሎች መንግስታት ጋር በአጋርነት መስራት ያስፈልጋል ብሏል። የበጀቱ ጥያቄ በሀገር ውስጥም ለከናውናቸው ላሰባቸው ስራዎች የ2.3 ትሪሊዮን ዶላር የአሜሪካ የሥራ ዕድሎችና የ1.8 ትሪሊዮን ዶላር የአሜሪካ ቤተሰቦች እቅዶችን ማካተቱ ታውቋል። ለዓለም አቀፍ ድጋፍ ወጪም የ63.8 ቢሊዮን ዶላር ጥያቄ ተካተተ ሲሆን ካለፈው ዓመት ተመሳሳይ በጀት የ6.1 ቢሊዮን ዶላር ጭማሪ ታይቶበታል። በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ባለፈው ታህሳስ መጨረሻ የተሰነዘረውን አመጻና ሁከት የሚያጣራ የሁለቱም ፓርቲዎች ጥምር ቡድን እንዲቋቋም የቀረበውን ሐሳብ የሕግ መወሰኛ ምክር ቤቱ ሪፐብሊካን እንደራሴዎች ትናንት አግደውታል። ሁከቱን የፈጸሙት የአዲሱን ተመራጭ ፕሬዝዳንት የጆ ባይደንን የምርጫ ውጤት ማስለቀቂያ ጉባኤን ለማደናቀፍ የሞከሩ የቀድሞው ፕሬዝዳንት ደጋፊዎች መሆናቸው ተገልጿል። መርማሪ ቡድኑ እንዲቋቋም ከመቶዎቹ ሴናተሮች የ60ውን የይሁንታ ድምጽ ማግኘት ያስፈልግ የነበረ ቢሆንም 35 ሪፐብሊካን ሴናተሮች በመቃወማቸው ሳይልፍ ቀርቷል። ኢንዶኔዥያ ባለፈው ጥር ያዘችውን በኢራን ባንዲራ ሲቀዝፍ የነበረ የኢራን ዘይት ጫኝ መርከብ መልቀቋን የሁለቱም ሀገሮች መገናኛ ብዙሃን ዛሬ ዘገቡ። ኢንዶኔዥያ መርከቡን ያዘችው ድፍድፍ የተፈጥሮ ዘይት በህገወጥ መንገድ ሲያሸጋግር አግኝቻለሁ ብላ ሲሆን ኤምቲ ሆርስ በሚል ስም የሚጠራውን መርከብ ትናንት የለቀቀችው ፍርድ ቤት በዚህ ሳምንት ውስጥ በሰጠው ውሳኔ መሰረት መሆኑን የሀገሪቱ የባህር ጠረፍ ጥበቃ ቃል አቀባይ ዊንሱ ፕራማዲታ ዛሬ ለጋዜጠኞች ተናግረዋል። መርከቡን ሊለቀቅ የወሰነው ችሎት ካፕቴኑ ግን ለሁለት ዓመት በሚጸና ማስጠንቀቂያ በነጻ እንዲለቀቅ ወስኗል። መርከቡ ወደ ሀገሩ ከመመለሱ በፊት ቀድሞ የተነሳበትን ተልእኮ እንደሚፈጽም የኢራን መንግስታዊ ዜና ማሰራጫ ዘግቧል። ሚያንማር ውስጥ የተያዙ ሁለት አሜሪካውያን ጋዜጠኞች በአፋጣኝ ተለቀው ወደ ሀገራቸው እንዲመለሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሳሰበ። በዳኒ ፌስትነርና በናታን ማውንግ መታሰር ያደረበትን ስጋት የገለጸው የውጭ ጉዳይ መስሪያ ቤት ጋዜጠኞቹ ተለቀው ከቤተሰቦቻቸው ጋር በሰላም እስኪቀላቀሉ ውትወታውን እንደማያቆምና በወታደራዊው መንግስት ላይ ጫና ማሳደሩን እንደሚቀጥል ገልጿል። በአሜሪካ ድምጽ ውስጥ የሌሎች ሰዎችን ስራዎች ራስ አስመስሎ የማቅረብ አጋጣሚዎች መፈጠራቸውን የዜና ተቋሙ ትናንት አረጋግጦ የክስ አቤቱታዎች የተያዙበትን ሁኔታ የሚመለከት የውስጥ ምርመራ መክፈቱን አስታውቋል። አንድ የአፍሪካ ዲቪዥን የኮንትራክት ሰራተኛ ከሌላ ሰው ስራ ያለ ፍቃድ ወስዶ መጠቀሙንና ሌላ ድምጻችን Our Voices ለሚባል ፕሮግራም የሚሰራ አቀናባሪም ከሌሎች ጽሁፎች የተወሰኑ ክፍሎችን እንዲሁ ያለ ፍቃድ መውሰዱን የሚመለከቱ አቤቱታዎች ቀርበው እንደነበር ተዘግቧል። የውስጥ ምርመራው የተከፈተው የዲቪዥኑ ሁለት የቀድሞ ሰራተኞች የአእምሮ ንብረት ዘረፋ እንዲሁም በኃላፊዎችና በአውታሩ የደረጃዎች ኤዲተር ዘንድ የተዛባ አመለካከት መኖሩን ጠቁመው ምርመራዎች በወቅቱ አለመካሄዳቸውን የሚገልጹ ቅሬታዎች መቅረባቸው በዋሽንግተን ፖስት ጋዜጣ ከተዘገበ በኋላ ነው። በቅሬታው ውስጥ አሉ የተባሉትን ሰራተኞች ስም ቪኦኤ ግልጽ አላደረገም። ተጠባባቂ ዳይሬክተሯ ዮላንዳ ሎፔስ ትናንት ለተቋሙ ሰራተኞች በላኩት የውስጥ ኢሜይል የሥራ አመራሩ በተፈጠረው ሁኔታ ያዘነ መሆኑን ገልጸዋል። ዳይሬክተሯ በዚሁ የኢሜል መልእክታቸው የሌሎች ሰዎች ስራዎች ወይም የአእምሮ ንብረት ስርቆትን በሚመለከት ተቋሙ የሚመራበትን የተሻሻለ ሰነድ ቅጅም አያይዘዋል። ለዜና የታዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ክብራትና ክብራን አድማጮች ዜናውን ያሰማዋችሁ ሰለሞን አባተ ነኝ። ጤና ይስጥልኝ።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.vnews.com በፌስቡክ ደግሞ @voa amharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። ወደ ቀዳሚው ዝግጅታችን እናምራ። በመጪው ግንቦት 28 እንዲካሄድ ታቅዶ የነበረው ምርጫ ወደ መጪው ሰኔ 14 እንደተራዘመ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ የሚታወስ ነው። ምርጫው የሚካሄደውም የመራጮች ምዝገባ በተጠናቀቀባቸው ቦታዎች ብቻ እንደሆነም ተገልጿል። በሀገሪቱ ስለሚካሄደው ምርጫና ስለሌሎችም ጉዳዮች የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ልዩ ልዑክ ጀፍሪ ፌልትመን ቡድን ጋር ተገናኝተው የተነጋገሩትን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ሀሳባቸውን እንዲሰጡበት ጋብዘናል። የኦሮሚያ ብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳም ዶክተር መረራ በምርጫው ላይ ላላቸው አመለካከት ምላሽ ሰጥተዋል። ዶክተር መረራ በሀገሪቱ ስለሚካሄደው ምርጫ ያላቸውን አመለካከት በመግለጽ ይጀምራሉ።
እኔ በአጠቃላይ ምርጫ የመሰለኝ አይደለም። ባለፉት 3 ዓመታት ሁሉም ባለድርሻ አካላትን የሚያስማማ መሰረታዊ በሆኑም የምርጫ ሆነ የመጫገቹ ጉዳዮች ላይ አንዳቻ ያዘ ብሔራዊ መግባባት ቀርቦ መምጣት አለበት። አሁን በተገባበት መንገድ የአንድ ፓርቲ ብሔርኛው ያደግ በለመደበት መንገድ ከኛ ያንን ጨዋታ የሚቀጥል ከሆነ ይህንን ለውጡን ለማምጣት የተከፈለው ዋጋ ያሳጣል ብለን ላለፉት 3 ዓመታት ስንጠይቅ ነበር። ለብሔራዊ መግባባት አስፈላጊ የሆኑ ነገሮች፣ መሰረታዊ የሆኑ ችግሮች እነዚህ ለውጥ ለሚባለው ምንድን ነው የሚለው ሁሉ በተደጋጋሚ አንስተን ያን የትግራይ እልቂት ሁሉ ከመጀመሩ በፊት ስንጠይቅ ነበር። ምንም የተፈታ ነገር የለም። ከዚህ ፓርቲ የምችለው የሚያክል ከዚህ ብሔራዊ መግባባት ከሚባለው ይሸሻል። ብሔራዊ መግባባት ውይይት ብሎ ደግሞ ለራሱ መልሶ ይጠራል። የታሰረ ነገር ሳናገኝ 3 ዓመታት ስንለፋ ቆይም የመንቁሰን ጊዜ ምርጫ ነበር፣ በበሪ ጊዜ ምርጫ ነበር፣ በያደግ አንድ ጊዜ ምርጫ ነበር። ከዛ የተለየ ውጤት የሚያመጣ አይመስለኝም።
ያለፈው ጥር ወር መጀመሪያ ላይ በምርጫ እንዲሳተፉ የምርጫ ቦርድ ፈቃድ የሰጣቸው ወደ 50 የሚሆኑ ፓርቲዎች 3 ቀን የፈጀ ስብሰባ አካሄደው 6 መሰረታዊ አጀንዳዎች ላይ ተስማምተን ነበር ብለዋል ዶክተር መረራ። ስብሰባው የተካሄደውም የገዢ ፓርቲ ተወካዮች፣ የሀገር ሽማግሌዎችና አገናኝ ናቸው የሚባሉ ሰዎች ባሉበት ሲሆን በ6 አጀንዳዎች ላይ ተስማምተን ነበር በማለት ዶክተር መረራ አጠር አድርገው ነጥቦችን ይዘረዝራሉ።
አንደኛው ከምርጫ በፊት ማለቅ አለበት ብለን የተስማማነው ምርጫና ምርጫ ነክ ጉዳዮች፣ ለምሳሌ የፖለቲካ ምህዳሩን የማስፋቱ ጥያቄ፣ የፖለቲካ እስረኞች ጉዳይ፣ ምርጫ ቦርድ በሀቅ ገለልተኛ መሆን ጉዳይ፣ እነዚህ ነገሮች ከምርጫ በፊት ማለቅ አለባቸው። 5 ለምርጫ ጀምባዎች ደግሞ በተረጋጋ መንፈስ ከምርጫ በኋላ ለምሳሌ ስለ ህገ መንግስት፣ ስለ ሀገር ግንባታ፣ ስለ ፌዴራሊዝም፣ ሌሎች ደግሞ 5 አጀንዳዎችን ከምርጫ በኋላ እንድንመመችበት ተስማምተ ተለያየ። ከዛ በኋላ እስካሁን ድረስ አንድ የተጨበጠ አንድ የታሰረ ነገር ባይኖረም ምርጫ ውስጥ ገባ።
አቶ ታዬ ደንዳ በበኩላቸው በመንግስት በኩል ለብዙ ጊዜ ውይይት ተካሂዷል ይላሉ።
በመንግስት በኩል ለበርካታ ጊዜ ውይይት ተደርጓል። ያ ውይይት እንግዲህ አሁንም የቀጠለ ነው። በፓርቲዎች ምክር ቤት ደረጃ በብዙ ጉዳዮች ላይ ክቡር ጠቅላይ ሚኒስትሩም በተገኙበት ውይይት ተደርጎ ከተባበራ መንግን እንትን አድርገው እየተወያዩ ነው። ያብሔራዊ መግባባት መፈደራ መንገድ አንደኛው ጉዳይ ስልጣናዊ መሆን አለበት በሚል ላይ ነው። ያ ደግሞ በምርጫ የሚረጋገጥ ነው የሚሆነው። በዛ ዙሪያ በእኛ በኩል ብሔራዊ መግባባት መፈጠር አለበት የሚልና ለዚህም የሚሰራ ተቋም ተመስቶ እየሰራ ነው። ግን አጠቃላይ ህገ መንግስታዊ አሰራሩ ደግሞ እየቀጠለ በዛ ውስጥ እያደገ እንግዲህ ነው የነበረው አካሄድ። ይህም ሆኖ ግን ከኦፌኮ ጋር ውይይት በምናደርግበት ጊዜ ከዚህ በፊት በናጥሊት በሚያክልል የታጠረ ለአምስት ወር የገለጠ ውይይት አድርገን ነበር። የተስማማንባቸው ነጥቦች አንደኛው ህገ መንግስታዊ አሰራሩ ያው መሻሻልን ካለበት በህገ መንግስታዊ አካሄድ መሆን አለበት፣ ከዛ ባሻገር ግን መከበር አለበት በሚል ነው የተወያየነው። በእርግጥ ወረቀቱን ሳይደርስ ነው የጣሱት በራሳቸው።
ዶክተር መራ ግን በእንደዚህ አይነት ሁኔታ ልፋት ካልሆነ በስተቀር ምንም የሚያመጣው ውጤት የለም በሚል ነው በምርጫው ከመሳተፍ ተገፍተን የወጣ ነው ብለዋል። በኦሮሚያ ክልል ስንቶቹ ናቸው በምርጫ የሚሳተፉት ለሚለው ጥያቄ መልስ ሰጥተዋል።
ኦሮሚያ ክንፍ የሆነ የገዢ ፓርቲ ብልጽግና ፓርቲ ብቻ ነው። ሌላው ብሎ አንዳንድ ከተማ እና አዳማ ሻማ አንዳንድ ቦታ እንጂ አንድ መቶ ሰማና መቀመጫ ማለት አንድ ሶስተኛ አባላይ መቀመጫዎች አንድ ፓርቲ ነው የሚወስደው ማለት ነው። ምርጫ ምርጫ ከሆነ ምርጫ ባላይ ውድድር ይጠይቃል። እነዛ ከሆነ ኦሮሚያ ለምሳሌ ከምርጫ ውጪ ነው። ሁሉንም ያጠቃለ ስንጀምረው ትግራይ ራሱ ከምርጫ ውጪ ነው። ቤኒሻንጉል አካባቢ የሰፋ ቀውስ አለ። አንዳንድ ደቡብ አካባቢ እዛ እዚህ ቀውስ አለ። አማራ አካባቢም ለምሳሌ የኦሮሚያ ዞን የሚባለው እና ቅማንቶች ያሉበት ጎንደር አካባቢ ሌላ ቀውስ አለ። 50% በላይ የሚሆነው የኢትዮጵያ አካባቢ ወይ ምርጫ የለ ምርጫ ውስጥ ነው የሚገባው ወይ ምርጫ የለ።
ዶክተር ምረያ ይዘው እኛ ተገፍተን በምርጫው ከመሳተፍ እንድንወጣ የተደረገው የኦሮሚያ ብልጽግና ፓርቲ ኦነግንና ኦፌኮን ሊያሸንፍ የሚችልበት አቅም ስለሌለው ነው፣ ይህም ሁሉም ያውቋል ብለዋል።
አባሎቻችን የማጀሩ ቢሮዎቻችን የመጋቱ አሁ ቢሮዎቻችን የዛሬ አመት 206 ቢሮዎች ነበሩ ኦሮሚያ ላይ 206 ቢሮዎች፣ ዛሬ 3 ብቻ ነው ያለ። 203 ቢሮዎች በተጣመረ በተዋሪ ተገጥቶ የበለጠ ጫና በኛ ላይ ያረፈው ሁላም ምንም ምክንያት የለም። ኦሮሚያ ላይ ገዢው ፓርቲ የሚያሸንፍበት ሁኔታ ምንም ማጂክ ፎርሙላ ስላጣ ያለው ብቻ እኛን መግፋቱ፣ ባገኘው አጋጣሚ እኛን ብሎ መዝጋቱ፣ የድርጅት መሪዎችን ጨምሮ በአባሎቻችን ማሰሩ፣ እነዚህ ነገሮች ውስጥ ነው ገባው።
አቶ ታዬ ደንዳ ግን ዶክተር መረራ የሚሉትን አይቀበሉም።
የሚገርመው ጉዳይ ይሄ ነው። ያው ይሄ ጉዳይ ምርጫ ቦርድ ባለበትም አስቷል። ተቀብላችን በየቦታው እየተዘጋ ነው፣ አመራሮቻችን እየታሰሩ ነው የሚል አስቷል። እኛ በኩል የምርጫን ጉዳይ የሚከታተል ተወካይ አለን። በዛ ቦታም መልስ ተሰጥቷል። እንዲጣራ ሲፈለግም የጠፋ ጽሕፈት ቤት አለ ማለት ነው። በእኛ በኩል የተገኘ አንድ ጽሕፈት ቤት በግቢ ከተማ ያገን መጋቢያን የቀበሌ ቤት የተሰጣቸው ነበረ። እሱ ለመንግስት ስራ ተፈልጎ እሱ እንዲተካላቸው መባቻ ተቀምጧል። ግን ለመንግስት ስራ ተፈልጎ ያ የተወሰደ እንትን አለ፣ የመንግስት ቤት ነው። ከዛ የዘለለ ግን እንዳው የእናንተ ቢሮ የተዘጋው የት ነው፣ የቤት ቁጥሩ የት ነው ብሎ ሲፈለግ የታጣበት አጋጣሚ ነበረ። አስረዱ ሲባሉ ያው በጅምላ በዚህ አይነት ይሄን ማይል ቁጥር ተገብቷል ከማለት ዘለለ እዚህ ከተማ እዚህ ወረዳ እንዳው ቁጥሩ ራሱ ሲታይ በኦሮሚያ ክልል የምርጫ ክልሉ ያለው 178 ነው የምርጫ ክልል። አሁን እነሱ ጽሕፈት ቤት የሚያነሱት 206 ጽሕፈት ቤት አለን ነው የሚሉት። እሱ ራሱ እንዴት ነው እኛ ራሳችን በዚህ ደረጃ የምርጫ ጽሕፈት ቤት ይገኛለን እሱ ራሱ ምንድን ነው የሚለው ማየት ይቻላል።
ዶክተር መረራ ከምርጫው ተገፍተን ወጥተናል የሚሉት ደግሞ አቶ ታዬ ደንዳ ይሄ ምርጫ አሳታፊ በመሆኑ በምርጫው እንዲወዳደሩ ጥሪ እናደርጋለን ብለዋል።
በእኛ በኩል አላረምጫ ከገፊት ሳይወጥ ተደረገው በ2002 የተደረገ ምርጫ ነበር። በ2007 ምርጫ ተደርጓል። ከነዚህ ሁሉ እንዲወዳደር እኔ ምርጫ አሳታፊ ነው፣ ሚዲያ ነጻ ነው፣ ምርጫ ቦርድም ነጻ ተቋም ሆኖ በነጻው እየተመራ ነው። ኢንስቲትዩሽኑ የፈለገ ችግር ቢኖርበት ከዚህ በፊት ከነበሩ ምርጫ ቦርድ እንትኖች በጣም የተሻለ ነው። ሌሎች ኢንስቲትዩሽን ተቋማት ዲሞክራሲን የሚደግፉ የተባለውን መብት ኮሚሽን ማየት ይቻላል። የጸጥታ ተቋማትን ማየት ይቻላል። ፍርድ ቤትን ማየት ይቻላል። በዛ ደረጃ በነጻነት የሁሉንም ፍላጎት ለማስተናገድ በሚያችን ቁመና እንዲደራጁ እየተደረገ ነው። ስለዚህ ይሄ ብቻ ታሪካዊ ነው ከኢትዮጵያውያን አንጻር። እናም እዚህ እንዲመለሱ ራሱ ከወጡ አንዲሳሰብ እንዲለው ከወጡ በኋላ ራሱ እንዲመለሱ በሽማግሌ በአመራርም በርካታ ጊዜ ተደርጓል። ግን በእኛ በኩል ምንም የተደረገ ግፊት የለም። እንዳናሸንፍ ነው ተብሎ የሚባለው ደግሞ ለማሸነፍ አስቦ ከሆነ እና መወዳደሩ አሸንፉ ብለን እያን ከዛ የዘለለ ግን ህግን ከማስከበር የዘለለ ምንም አይነት በፖለቲካ ምክንያት ያደረስነው ጫና የለም ማለት ነው።
ዶክተር መረራ ጉዲና ለኢትዮጵያውያን የሚያስፈልጉ ያሏቸው ሶስት መሰረታዊ ነገሮች አንደኛ ሰላምና መረጋጋት ሲሆን፣ አሁን ይካሄዳል የተባለው ምርጫ ሰላምና መረጋጋት አያመጣም። ሁለተኛው በኢትዮጵያ ታሪክ በመጀመሪያ ጊዜ ነፃና ፍትሐዊ ምርጫ ተደርጎ ዲሞክራሲ ትወለዳለች ወይ ብትይ አትወለድም። ሶስተኛ ደግሞ በሀገራቸው ተስፋ ቆርጠው ወደ ደቡብ አፍሪካ ለመሄድ ሲሞክሩ መንገድ ላይ በግብ የሚበሉ ወጣቶች፣ በሌላ በኩል አውሮፓ ለመግባት ሲሞክሩ የባህር ሲሳይ የሚሆኑት ወጣቶች ይካሄዳል በተባለ ምርጫ አገር ይለወጣል በሚል ተስፋ የልማትና ብልጽግና መንገድ ያስገኙላቸዋል ወይ ብለው ከጠየቁ በኋላ አያስገኝም፣ እነዚህ ሶስት ነገሮች የማያሟላ ምርጫ ዳቦ ሊሆን አይችልም ብለዋል ዶክተር መረራ። አቶ ታየ ደንዳ በበኩላቸው በዚህ ላይ የሚሉት አላቸው።
ይሄ ጥሩ አፕሮች ነው። ያው እኛ ያለን ተጨባጭ ሁኔታ ይሄንን አያመለክትም። ህዝቡ ይሄ ታሪካዊ ምርጫ መሆኑን በነፃነት ወጥቶ ለመንገድ ዝግጁ መሆኑን በተለይ በኛ ክልል። በሌላ በኩል ግን ወጣቱ ከዚህ በፊት ሲበረበር ነበረ። አሁን ካለፈው ዓመት ጀምሮ እኛ መወያይተናል። በአጠቃላይ ከውይይቱ በኋላ ዘጠኝ ጊዜ የገበያ ቀባ በእነሱ ደጋፊዎች ከውጭ የተጠበል ዘጠኝ ጊዜ ገበያ ሰው እንዳይወጣ አዲስ አበባ ይሄ ንጓ እንዳይገባ ቁረጡ ዝጉ የተባለ በወለን እናንተን ታዘባችሁት ይመስለኛል። ያ ሁሉ ተደርጎ ያ ወጣት በአንድ ጥሪ ምን ያደርግ እንደነበረ የሚታወቀው ወጣት ይሄ ነገር እኛን አይመለከትም፣ ከዚህ በኋላ ነፃነት መጥቷል፣ የፈለግነውን መናገር እንችላለን፣ የፈለግነውን መደራጀት እንችላለን፣ ሰው ፖለቲካ ከፈለገ በህጋዊ መንገድ መምጣት ነው ያለበት፣ ስለዚህ ያምን መነገድ አያስፈልግም በሚል አቋም ይዘው ሊለኮስ የነበረ ሁኔታ ሊጠፋ አድርጓል።
የኢኮኖሚ ችግሩ ግን ጊዜ የሚጠይቅ ነው ይላሉ አቶ ታየ ደንዳ።
ምናልባት የኢኮኖሚ ችግሩ አለ፣ የፖለቲካ ችግር አለ፣ የኢኮኖሚ ችግር ግን አለ ኢትዮጵያ ለዘመናት ያው እንደ ፖለቲካ ነፃነት ከዚህ በኋላ ነፃ ነው ተብሎ ስለተለቀቀ ብቻ ሁሉ ነገር ለሁሉም በሚመጣ መልኩ ሊመረጥ ስለማይችል ጊዜ የሚጠይቅ የመዋቅር ማሻሻያ የሚጠይቅ የፖሊሲ ማሻሻያ የሚጠይቅ በጣም ስራ የሚጠይቅ ስለሆነ ከዚህ አንጻር ከኢኮኖሚ ጋር ተያይዞ ችግሮች አሉ። በዛ ምክንያት የሚሰደዱ ወጣት ወገኖች አሉ። ለመቅረፍ መንግስት የፖሊሲ አቅጣጫ አስቀምጦ እየሰራ ነው። ይህንን በኢኮኖሚ ምክንያት የሚደረገው ኦፍኮርስ ሰው ጥገኝነት ለማግኘት ሲፈልግ ምንም አይነት የፖለቲካ ተጽዕኖ ባይኖርበትም ያንን የመጠቀም አዝማሚያ ሊኖር ይችላል። ከዛ የዘለለ ግን በእኛ ክልል በፖለቲካ አመለካከት ምክንያት ጫና የሚደርስበት የለም። ይሄ በግልጽ ሊታወቅ ይገባል። ይሄ ነው ማለት የሚችል
ወደ ዶክተር መረራ እንመለስና ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍሪካ ቀንድ ልዩ የፌልትመን ቡድን ጋር ተገናኝተው እንደተነጋገሩ ገልጸዋል። ዶክተር መረራ ከፌልትመን ጋር ለመነጋገር ቀጠሮ ይዘው የነበረ ቢሆንም ከመንግስት ባለስልጣናት ጋር የጀመሩት ንግግር ስላላለቀ ተብሎ ከአራት የፌልትመን ቡድን አባላት ጋር እንደተነጋገሩ ጠቁመዋል።
እነሱ ያቀረብኩትን በዞቱ ጭምር መታወሻ ሰጥቻለሁ። መታወቻ እንደሚሰጡ ነግሮኛል። የአሜሪካ አምባሳደር አባታይባን ጨምሮ ከእሳቸው ጋር የመጡ አራት ሰዎች ያነጋገርኩኝ መሰረታዊ ነገሮችን አንስቻለሁ። ከታሪክ ሸክሞቻችን ጀምሮ ለምን ዛሬ ለለውጥ የሚባለው ላለፉት አሳረተ ኢትዮጵያ ሽግግሯ ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ እየሆነ እንዲህ እንዴት መደረግ አሁን ያለበትን አጠቃላይ እጅግ ገባባ ደግሞ ሆኑ መስቀለኛ መንገድ ላይ መሆናችንም ይህንን ስን ካደረግኩ በኋላ ከኢትዮጵያ ወራጆች ምንድን ነው የሚጠብቀው የሚልም የሚመልስ ራሳችንን ደግሞ ተከትል ከምቻ የወጣን በምክንያቶችን በዝርዝር አስቀምጬ ወደ ስድስት መሰረታዊ ነገሮች ኢትዮጵያ መንግስት ያን በዛ አቅጣጫ ካልተባለ በስተቀር መቼ የሀገራችን እጣ ፈንታ ሊጨልም እንደሚችል አስረድቻቸዋለሁ።
ዶክተር ምህራ ስድስት ነጥቦች ያሏቸውን አጥር አድርገው ያብራራሉ።
አንደኛ ወደላዊ መግባባት መፈለግ የሌለበትና የማይችል የሀገሪቱ ርዕሶች ሆነ ማህበረሰቦች ደግሞ ፖለቲካኖችንም ቀልስ ወደ አንድ አቅጣጫ ሊያመጣ የሚችል ያሉ መግባባት ያስፈልጋል። እሱ ጀመ የአንድ ፓርቲ ጨዋታ ብቻ ሆኖ የውጭ ማህበር ከምለ የተሳካ ብሔራዊ መግባባት ደግሞ በቀኝም በላይ የፖለቲካ ሰዎች ካልተፈቱ ችግር ያለ የብሔራዊ መግባባት መፍታ አይቻልም። በተለይ ቀኝም በላይ ገዢ ፓርቲ ለፍቶ ችግሮች ሁሉ መፈታት በሀይል ለመፍታት የሚያደርገው በጉልበት ለመፍታት የሚያደርጋቸው ሙከራዎች አሏቸው። የተለያዩ ዘመናት ያተበክሯል። አሁን አዲስ ሌላ መድኃኒት ያስፈልጋል። በሀገሪቱ አፈስቶ መሰረታዊ ችግሩ ፖለቲካዊ ስለሆነ መፍትሄው ፖለቲካዊ ነው። እንዲህ ያሉ እንግዲህ ወደ ስድስት ነጥቦች ነው ይቻቸዋሉ። ብዙ የራሳቸው ጥያቄ እንቁኛል። ከሱዳን እስከ ትግራይና እስከ ኦሮሚያ እስከ አጠቃላይ አዲሳ ችግሮች ይቆኛል። በዚያ ለመመለስ ወክላለሁ።
ዶክተር ምህራ ጉዲና በጂፍ ሰልትመን ከምንራው የልዑካን ቡድን ጋር ተገናኝተው መሰረታዊ የሚሏቸውን ነጥቦች አንስተው እንደተነጋገሩ ገልጸዋል። እና ከዚህ ምን ይጠብቃሉ ለሚለው ጥያቄ
እንደ ችግሮቻችንን ዓለም አቀፍ ማህበረሰቡ መረዳት እንጂ የጀመረው ይመስላል። ሀገራቸው አቅጣጫ ያዞች ይመስለኛል። የገባቸው ይመስል እንደደጉ ከመጡ በዚህ ፈለጊ ነገሮች ሲዛዱ እንዲኛ ታክቶ ሲታገሩ ወይም እንዲሰሩ ወይፈስቶን ያመጡ አይደለም። ግን የኢትዮጵያ ፖለቲካ ላይ የኢትዮጵያ ሰላም ይፈልጋል፣ ዲሞክራሲያዊ አሰራር ይፈልጋል፣ ልማትና ብልጽግና ይፈልጋል። ለእነዚህ ነገሮች የሚረዱ እገዛ እንድናደርጉ ዲፕሎማሲ ስራ ሊሰሩ ነው እና ያንን ደግሞ ከፈለጉ የማያሳኩበት ምክንያት የለም።
በመጨረሻም ዶክተር ምህራ ጉዲና ኢትዮጵያ ውስጥ ላለው አጠቃላይ ችግር ዶክተር ምህራ ጉዲና ያይዘውን ከአጥፉ ከመጥፋት ፖለቲካ ይልቅ ምንናገርና ሰጥቶ መጠበል ይቻል ይመስለኛል። ዘራደን መተናረቁና መገዳደሉ አንድ ቦታ ላይ መቆም አለበት የሚል እምነት አለኝ ብለዋል። ወደ ትግራይ ሁኔታ ስናመራ ደግሞ በትግራይ ክልል ሰዎች በነፃነት እንደ ልብ መንቀሳቀስ ይችላሉ ሲል የኢትዮጵያ መንግስት ተናግሯል። ለመሆኑ በአካባቢዎቹ ያለው ሁኔታ ንፍሳ አንዳንድ በትራንስፖርት አገልግሎት ዘርፍ የተሰማሩ ግለሰቦችን አነጋግሮ ያጠናቀረውን ዘገባ ልኮልናል።
ከመቀለ ከተማ ወደ ሁሉም የትግራይ ከተሞች የሚደረግ የመኪና እንቅስቃሴ መንገዱ አንዴ የሚከፈትና አንዴ የሚዘጋ ነው ሲሉ ለረጅም ዓመታት በመቀለ አውቶቡስ ተራ የሚሰሩ ተናግረዋል። ግንቦት 17/2013 ዓ.ም ወደ ነባር መናኸሪያ የተባለ የሚታወቀው መቀለ አውቶቡስ ተራ ተንቀሳቅሶ ለመታዘበጀ ነበር። በዚህ ቀን በትግራይ ሃይማኖት መሪ አባቶች ታወጀ የሚባለው ጾመ ትግራይ ምክንያት አንድም መኪና አልነበረም። ከዚህ በፊት የነበረው እንቅስቃሴ ለማወቅ ከ10 ዓመት በላይ በመቀለ አውቶቡስ ተራ እየሰራ የሚገኘው ናት አስተያየትን ሲጠኝ ጠይቀው ነበር።
በቃ ሰው እየሰገነ ነው ዝሮ ዝሮ ማለት ነው። ሰው የፈራ ነው ደግሞ ክፍታል ይባላል ይዘጋል አንዳንድ ቀን ሁሉ በቃ ስጋት ያለው የፈሩ ነው የሚሉት። አሁን ተዘግቶ ይባላል ግን ሰው መቼም ስራ ብዙ አይነት ስራ ስላላቸው አንዳንድ ሰዎች ተደብቆ ያን ይላሉ። በዚህ አላማታ በአድጉደ ማለት ነው። በዚህ እስካሁን ግን ምንም ብዙ ያልታያል እስካሁን ዝና የቢሮ ምናምን አለ የሚሉት። እዚህ ሰው ሁሉ ሰብቶ ነው የሚሉ ከአድጋት ወደዚህ ጥሩ ነበር መቼም ነጻ ይሄዳሉ ከዚህ ወደ አድጋት ማለት ነው። ከዛ ወደዛ ደስ በሚሰ ብዙ አንቀሳቃሾች ነው ዝርቱ ነበር። በቃ ተብራራስ ፈርጋም ትደውል ቁጥር ለምቀያ እንደሆነ ዘግቷል መንገዱ ተከፍቷል ያልከ ነው ደውል አዘበቱ ተመስተ ተባለ እንዴ ነው ያስለኝ ደውል ይዘጋል ከፈታ ድንገት በቃ ሰዓት ተስተው ነው የሚከፈተው እና ወደፊት እስቲ ጌታ ካለ ያርክልኝ እንበለ እንጂ
አማን ኤልም ከ10 አመት በላይ በመቀለ አውቶቡስ ተራ እንደሰራ ይናገራል። ከውይ ያለ ጀምሮ ሁሉም አይነት ስራ እንደሚሰራ ይነግረኛል። አማን ኤል መንገዱ አንዴ ይከፈታል አንድ ምዘጋል እስከ አድግራት ግን የተሻለ ነው ይላል።
ከመቀለ ወደ አድግራት ብቻ ነው የሚሰራ ያለው። ባክስም ሽረም ተከፈተ ነበር ያው ወደ 20 ቀን የሚሆን ተዘግቷል። ከመቀለ አድግራት ከአድግራት መቀለ ብቻ ነው የሚሰራ ያለው። በዛ በራያ ገጽ ያው እስከ አዳማጣ ይሰራል አንድ አንድ መማጭው ምናምን ይዘጋል ከፈታል። ከዛ የርክም ከቁሮም ተዘግቷል ተብሎ የሚመለስ ለሰዓት ምናምን አለ። ቀጣም ይሄድ ምናምን ይሉ አንድ አንድ ጊዜ ይሄድ ያለው የሆነ እንትን ያጋጥማል ተመለስ ምናምን ይባላል ይመለሳሉ። በተንደን ከአባዲ ሰራ ከዛ እንትን ደግሞ አይሰራም ተዘግቶ ነው ያለው። አሁንም ተዘግቶ ነው ያለው 3 ቀን ነው ተብሎ ለጸለቱ ተዘግቶ ነው ያለው። ያው ነገም ከፈችላል ከፈችላል ይዘራ ያው ረጅም ቀን የሚባለው ወደ አንድ ወር ምናምን አካባቢ ተከፍቶ ነበር። ከዛ ግን ያው 5 ቀን ይከፈታል ይዘጋል ይከፈታል ይዘጋል በቃ አይታወቅም ምን ወደ በቃ ለተን ከዛ አድግራት ደርሰም የምትመለሰበት ሸሮ ብለው ተሳፍራ አድግራት ለእንትን ደርሰም የምትመለሰበት ሰዓት አለ ተዘግቷል በሚል ማለት የሚከፈተም ይዘጋም ተሳት በቃ አይታወቅም።
በጥረቱ ምክንያት የመኪና እንቅስቃሴ በመቆሙ መኪና ተስመለስ ያገኘሁት ደግሞ ዮሐንስ ይባላል። ዮሐንስ ቤተሰቡን ለመጠየቅ በተደጋጋሚ ወደ አድግራት እንደሚንቀሳቀስ ይናገራል። መንገዱ ተከፈተ ሲባልም መንገዱ ላይ ስጋትና ፍራቻ ሁሌ ያለ ነው ብለዋል ዮሐንስ።
አድግራት ለመሄድ ነው ግን ትራንስፖርት መኪና የሚባል የለም። መንገዱ ሁሌ ነው ማለት ይዘጋል ይከፈታል ከፈን ታገኝበትም ችግር አለ። ትናንትና ዛሬ ግን ጭራሹ ትራንስፖርት የለም። በተቀረ ደግሞ ሌላ ቀኖች ስትሄድ መንገድ ላይ ቆመህ ትመለሳለህ በየኬላው ፈተሻ ነው። ግማሽ ቀን ይከፈታል ግማሽ ቀን ይዘጋል። አንድ ሁለት ቀን ተዘግቶ ሁለት ቀን ይከፈታል። በጣም አስቸጋሪ ነው። ኋላ ስትሄድም ሪስክ ጋተ ነው የምትሄደው። ማታ ወታደር ነው ያሉት ፍራቻ አለ። በጣም አስቸጋሪ ህይወትን አንጠልጠለ እጅ ላይ ይዘህ እንደሚሄድ አይነት ነው የምትቆጠረው። በጣም እንትን ነው። መከላከያ ብቻ አይደለም ሌላም ሰራዊት አለ። የተለየ ዩኒፎርም የሚለብሱ መደበኛ የኢትዮጵያ ሰራዊት ያልሆኑ እና በጣም አስቸጋሪ ነው።
የትግራይ ቢሮ ኮንስትራክሽን ትራንስፖርት የሚመለከታቸው ኃላፊዎችን ለማግኘት ሁለት ጊዜ ተማላልሼ ላገኛቸው ባለመቻሌ ተጨማሪ ማብራሪያ ማቅረብ አልቻልኩም። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውና በኢትዮጵያና በኤርትራ መንግስት እንዲሁም በአማራ ክልል ባለስልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ ውሳኔን አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች የሰጧቸውን አስተያየቶች ሰሞኑን በተከታታይ ማሰማታችን ይታወሳል። ለምሽቱም በተመሳሳይ ከመቀለ ለተሰባሰቡት ድምፆች ሙልጌታ አጽባ።
ስሜ ጻድቁ ተክለሃይማኖት ትባላለሁ። ያን ያህል ለውጥ የሚፈጠር አይደለም። በእርግጥ አንዱ ስቴፕ ነው። እንደዚህ አይነት ጫናዎች ለማሳደር በመንግስትም በዚህ ጦርነት ውስጥ እየተሳተፉ ያሉት አካላትም ላይ ጫና እንደማሳደር የሚቆጠር ነው። ዜሮ ትርጉም አለው ይያልኩ ሳይሆን ግን ያን ያህል ግን ለውጥ የሚፈጠር አይደለም። የተለመደ ነገር ነው። አሁን ብዙዎች ላይ ማዕቀብ ተጥሏል። ግን ማዕቀብ በመጣል ብቻ የመጣ ለውጥ የለም። እንደዚህ አይነት በጣም ከፍተኛ ጥፋት እየደረሰ ባለበት ሁኔታ ሰዎች ከአንድ ሀገር ወደ አንድ ሀገር ብቻ ቪዛ ስለተከለከሉ የሚመጣ ለውጥ አይኖርም። ጫናውም ህዝቡ ላይ ነው። ኢኮኖሚክ ማዕቀብን ብታረግ ዞሮ ዞሮ ጫናው ህዝቡ ላይ ነው እንጂ መንግስታቱ ላይ እንትን አይልምና ለውጥ የሚፈጠር አይነት መስሎ አልተሰማኝም። ከዚህ ፈርዘር የሄደና ጠንካራ እርምጃ ነው መወሰድ ያለበት ባይነኝ ነኝ። ምክንያቱም ያሉት አካላት ተነጋግረው ችግሩን ለመፍታት ፈቃደኞች ካልሆኑ ኢንተርቬንሽን አስፈላጊ እንጂ ከዚህ በኋላ ለማቀብ ጥልባቸው ሲጀመር ለማቀብ ውስጥ የወደቁ ናቸው። ለምሳሌ አሳመራሮች ላይ ማቀብ መጣል ግድ እንደ ቀልድ ነው የሚቆጠረው። እየወጡ አይደለም እንደምናየው ከሆነ እዚህ አካባቢ ውስጥ ብቻ ታጥሮ እንቅስቃሴ እንደማያደርጉ ነው ያለው መረጃ። ምንድነው የነሱ ላይ ማቀብ ማድረግ ማቀብ የለመደ መንግስት ላይ ኤርትራ መንግስት ላይ ማቀብ ማድረግ ምንድነው ትርጉሙ? እኔ አልገባኝም። ከዛ በዘለለ ከፍተኛ የሆነ ለውጥ ላይ ያመጣ የሚችል ሲግኒፊካንት እርምጃ ነበር መወሰድ የነበረበት ባይ ነኝ።
ስሜ ተስፋዬ ተገላጊዮርጊስ ባላለሁ የመቀሌ ከተማ ነዋሪ ነኝ። የአሜሪካ መንግስት የወሰደው የጉዞና የኢኮኖሚ ማዕቀብ ላይ በጣም ጥሩ የሚባል ውሳኔ ነው። ከዚህ በላይ ደግሞ እንጠብቃለን። ምክንያቱም የኢትዮጵያ መንግስትም የአማራ ሚሊሻ የአማራ ፋኖ ትግራይን መሬት ወሯል። የትግራይ ህዝብ እያሰቃዩ ነው። የኤርትራ መንግስት የባዕድ ሀገር መንግስት ተጠርቶ የትግራይን ህዝብ እንዲያሰቃይ መሬቱ እንዲወር ተደርጓል። ስለዚህ በእነዚህ ወራሪዎች ላይ የተወሰነ ውሳኔ እኔ በጣም ጥሩ ውሳኔ ነው፣ ጅማሮ ነው። ከዚህ በላይ መሄድ አለበት ብዬ ነው የማምነው። የአሜሪካ መንግስት የወሰደው ውሳኔ የመጀመሪያ ነው። ይህ የመጀመሪያ መሆን ደግሞ ለኛ ለሚቀጥለው ጥሩ የትግራይ ህዝብ ጥሩ ህይወት እንዲኖረው ካለው ጭንቅና ከገባበት የተለያዩ የሞት አደጋዎች ሪሊፍ ያገኛል ብለን እናስባለን። ከዚህ ባሻገር ግን ቲፒኤልኤፍ ላይ አባላት ላይ የወሰደው የአሜሪካ መንግስት እኔ በኔ በኩል ተቀባይነት የለውም። ምክንያቱም የትግራይ ህዝብ እየተጎዳ ያለው በቲፒኤልኤፍ ሳይሆን በወራሪዎቹ የሻዕቢያ መሪዎች፣ የሻዕቢያው ሰራዊት፣ የአማራ ልዩ ኃይል እነዚህ ተወሮ ችግር ውስጥ ነው ያለው። ስለዚህ እነዚህን ማቀብ መጣሉ ለነሱ በጣም ጥሩ የሚባል ነው። በሌላ በኩል ብዋት የሚለው ግን ግፍ እየደረሰበት ያለው በፌደራል መንግስት፣ በሻዕቢያ ሰራዊት፣ በአማራ ልዩ ኃይልና ሚሊሻ በእነዚህ ላይ የሚወስደውን እርምጃ እንዲቀጥል ነው የኛ ተስፋችን።
ስሜ ጸጋ አስፋ እባላለሁ። በአሜሪካ የተጣለ ማዕቀብ ጅማሬው ነው ብዬ ነው የማስበው። ከዚህ በኋላ ይቀጥላል ብዬ ነው የማስበው እንጂ በአሁን ያለው ለኃላፊዎች ናቸው አብዛኛው የተደረገና እኔ አክል ያመጣል ብዬ አላስብም። ከአሁን በኋላ የሚደረገው የኢኮኖሚ ማዕቀብ ግን ብዙ ነገሮች ያመጣል። እነሱ ብቻ ሳይሆን አውሮፓ ህብረት ያሉ ሌሎች ከነሱ ጋር ያሉ ነገሮች ቢጨመርበት የሆነ ነገር ያመጣል ብዬ አስባለሁ። ህወሓት ዝም ከተማ ውስጥ ይያልሽ አይደለም ችግር ይፈጠር ከሄድ በኋላ በቃ ጠፍተዋል ከተባለ በኋላ ነው ነገር ዳሜጅ ነው። ይሄ ህክምናው የትምህርት አቋሙ እና ይሄ በቃ በሲቪል የሚጠቀምባቸው ነገር የተፈጠሩ ነገሮችን ሁሉም የተፈጠሩት ይሄ ውጊያ አልቀዋል ከተባለ በኋላ ነውና ቢያንስ ወደ ሰላም ድርድር ይመጣል ብዬ ነው የማስበው። ተገዶ ወደ ሰላም ድርድር ይመጣል ብዬ አስባለሁ።
በረጸጋይ ባላለው የመቀሌ ነዋሪ ነኝ። የአሜሪካ የቪዛ ሪስትሪክሽን እርምጃ አንድ ቢረፍድም ጥሩ ነው። ነገር ግን ይሄ እርምጃ በሌሎች ወሳኝ ሆኖና ቶሎ ወደ አይዘር ወደ ድርድርና የተኩስ ማቆም እና ደግሞ የወራሪ ኃይሎች እዚህ ትግራይን የወረሩ ኃይሎች ተጠያቂ ወደሚሆኑበት ደረጃ ከፍ ማለት ወደሚያስችል እርምጃ መገባት አለበት። አይዘር ወደ ኢኮኖሚ ማዕቀብ ሊሆን ይችላል፣ ሌሎች አስገዳጅ ሆኑ ከባድ ማዕቀቦች መሸጋገር አለባቸው ብዬ አስባለሁ። ነገር ግን ይህ ማዕቀብ የቲፒኤልኤፍ እንትኖችን ማካተቱ ምናልባት ፍትሃዊ ነው ብዬ አላስብም። ማለት ለማመጣጠን ተብሎ ሊሆን ይችላል ነገሩ እንትን የገባው። ግን ከተደረገው ከተፈጸመው እና ከነበራቸው ሮል አንጻር ግን ፍትሃዊ ነው ብዬ አላምንም።
አስቴር ምስጋናው ደግሞ ከባህር ዳር አስተያየቶችን አሰባስባለች። እንሆ
ያነጋገርኳቸው አንዳንድ የባህር ዳር ከተማ ነዋሪዎች ዩናይትድ ስቴትስ በኢትዮጵያ ላይ የወሰነችው ውሳኔ በተለይ አንድም ቡድን ለመጥቀም ያለመ ነው ብለዋል። ያ ቡድን ደግሞ በመንግስት አሸባሪ ተብሎ የተፈረጀው ህወሓት መሆኑን ጠቅሰዋል። ውሳኔው ወገንተኝነትን የተንጸባረቀበት ነው ባይናቸው። አቶ ሳሙኤል ጌታቸው አሜሪካ ባንዲት ሉዓላዊ ሀገር ላይ ጣልቃ መግባት የለባትም በማለት የተጠቀሰውን ሐሳብ አብራርተዋል።
አሜሪካ መንግስት ለኢትዮጵያ ላይ የጣለችውን ማዕቀብ እኔ እንደ አንድ ኢትዮጵያዊ ዜጋ ቃወማለሁ። ቃወምበት ምክንያት ምንድነው? አሜሪካን የሚያክል አንድ ትልቅ አያል ሀገር በአንድ ሀገር ሉዓላዊነት ሉዓላዊ በሆነች ሀገር ራሷን በምታስተዳድር ሀገር ጣልቃ ገብታ የውስጥ ጉዳያችን ላይ ጣልቃ ገብታ ለመስራት ይታሰብ በጣም የወረደ ነው ባይኒ
በእገዳ ውሳኔ ስሙ የተጠቀሰው ያማራ ክልል የሰራው በደል የለም በማለትም አስረድተዋል አቶ ሳሙኤል
መላው ኢትዮጵያ ውስጥ ላይ ግድያ አለ የዘር ማጥፋት አለ አሜሪካ ኢትዮጵያን ሰፖርት ማድረግ የምትፈልግ ከሆነና ለኢትዮጵያ ሰባዊነት የቆመች ከሆነ በሚሻንጉል ጋር ለሚገደሉት ደቡብ ጋር ለሚገደሉት አማራ ክልል ጋር ለሚገደሉት ዜጎች ለምን አላሰበችም አልተቆረቆረችም ነበርና በእኔ አስተሳሰብ ለአንድ ክልል ለትግራይ ብቻ ወገንተኛ ሆና መምጣቷን እረዳለሁ ለኔ ስሜት የሚሰጠኝ እንደዛ ነው ትግራይ ክልል በኢትዮጵያ ስር ነው ያለችው እሷ ጋር የተከናወነው ህግ ማስከበር ነው ይሄም ደግሞ መላው የኢትዮጵያ ህዝብ ደግፎት ነው ህግ ማስከበሩ የተከናወነው ህግም ሲከበር በቲፒኤልኤፍ ግሩፕ ብቻ ላይ እንጂ በህዝቡ ላይ የተደረገ ነገር የለም እኛ አስከናቀው ድረስ አማራ ክልል ያለን መሬት በኃይል የተወሰደ መሬት ነው ይሄም ኢህአዴግ ወይም ቲፒኤልኤፍ ከገባ በኋላ የተወሰደ መሬት ነው ከዛ በፊት በደርግ ሰዓትም ሆነ በኃይለ ሥላሴ ሰዓት ከዛ በፊትም በነበረው ሰዓት በአማራ ክልል የነበረ ቦታ ነው በጉልበት የተወሰደ ነው አሁንም በጉልበት ነው የተመለሰው ይሄ እንደውም ምንድነው እኩል ነው ብዬ ነው ማስበው ግን ለአሜሪካ መንግስት ከዚህ አካባቢ ስፔሲፊካሊ አማራ ክልል ያለን መሬት ተጠቅሶ ይውጡ ማለት ለአንድ ክልል ብቻ ወገንተኝነቱን እያሳየን እንደሆነ እንደ አማራ ህዝብም ሳይሆን እኔ ብሔርተኛ አይደለሁም እንደ አማራ ክልል ተወላጅነት እኔ አማራ ክልልን በጣም እየተጫነች ቲፒኤልኤፍን እየደገፈች እንደሆነ አሜሪካ ይስማኛል ለማለት ፈልጌ ነው
ሌላው አስተያየት ሰጭም ስማቸውን በማስተዋወቅ ይጀምራሉ
ስሜ ጀምበሬ ወርቄ ይባላል በማንኛውም ፍርድ ቤት ጠበቃና ህግ አማካሪ ነኝ አሜሪካ እንግዲህ ሰሞኑን በኢትዮጵያ ላይ የጣለችው ማዕቀብ ከመሰረቱ የህግ አግባብ ወይም ህጋዊነት መርህን የተከተለ አይደለም ምክንያቱም ትግራይ ክልል ማለት የኢትዮጵያ አንዷ አካል በኢትዮጵያ ውስጥ የምትተዳደር በፌደራሉ መንግስት ስር ያለች ከተማ እንጂ ራሷን ችላ ለዋላ ያገር አይደለች የተሰጠው የማቀብ ሂደት የሚያሳየው ግን የሌላ ለዋላ ያገር ራሷን ችላ የተቀመጠች ሀገር በማስመሰል የኢትዮጵያ መንግስት ወይም የአማራ ክልል መንግስት በትግራይ ላይ ጫና ያደረገ መሆኑን በማስመሰል የወጣ ማቀብ ነው ይሄ ማቀብ ደግሞ ሙሉ ዝርዝሮችን ስንመለከት የቲፒኤልኤፍ ወይም የህዋትን ጉዳይ የማስፈጸም የተልኮ የማስፈጸም ተግባር የሆነ ነው የሚመስለውና አሜሪካ ይሄንን የሰራችውን ወይም የፈጸመውን የሰጠችውን የማዕቀብ ሂደት እንደገና ቆም ብላ አይታ ከኢትዮጵያ ጋር ከነበራት ወዳጅነት ስለሆነ የዲፕሎማሲያዊ ግንኙነቷንም የሚያሻክር በመሆኑ ቆም ብላ እንደገና ይሄን ማዕቀብ ልታነሳ ይገባል ብዬ አስባለሁ።
ወይዘሮ ሸዋይ መታከት
የአሜሪካ መንግስት በኢትዮጵያ ላይ የጣለውን ማዕቀብ እንደገና ቢያይልን በጣም ደስ ይለናል። ምክንያቱም ወደ ባሰ ህዝቡ ወደ ጥፋት ውስጥ መክተት እንጂ ለማውጣት ምንም አይነት መፍትሄ እንደሌለው ይሄንን አረጋግጬና አጋራለሁ።
ወጣስ ዝነኛው አድመጥ በበኩሉ ውሳኔው የኢትዮጵያና የአሜሪካን ወዳጅነት የሚያበላሽ በመሆኑ እንደገና ሊታይ እንደሚገባ ይናገራል።
አሜሪካ በእኛ የጣለችው ማዕቀብ እንግዲህ ማለት እንደ ሀገርና ሙሉ ዝርዝር ሪፖርት ወጣም የተወሰነ ያወጣችው ነገር አለ ከባለስልጣን ጀምሮ ከምንከም የሚለው ነገር እንግዲህ እንደ ሀገር ማንዲስ ለዋላይ ሀገር ላይ ጣልቃ ገብታ የማዕቀብ የመጣለ ነገር ያው አህያል ሀገር ነኝ የሚለው ነገር ስለ ተጠቅማ ነው። ግን በውስጥ ጉዳያችን ላይ ገብታ ይሄ ነው ከሌቢየርን እንደዚህ አድርጋል የሚለው ነገር ያን ዝርዝር ሪፖርት ያገራችን ጉዳይ ነው። ታላይ ታገር ስኮንሽ ድረስ ራሷ መንግስት አላት የገዛ መንግስታችን ነው መወሰን የሚችለው። አሜሪካ ብዙ ጊዜ ስናያት እሷ ጣልቃ ምትገበው የራሷን ለማስከበር ነው።
ወጣት ዝምኛው
ቪዛ ክልከላ ስኮንሽ ሪፖርት በጣም ባለስልጣናትን የሚመለከታል። ያው ትምህርት የትምህርት ካሪክለም የወደቀ ካሪክለም ስላለ እሱን ካሪክለም ልጆቻቸውን ያስተምሩም የነሱ ልጆች ውጭ ስለሚማሩ እኛና እነሱ ናቸው የኛ እህት ወንድሞች ናቸው የሚማሩት። ስለዚህ ካሪክለሙንም የነሱ ልጆች ሲወድቁባቸው ለማስተካከል ይጠራሉ እያስባሉ።
አቶ አዲስ ጀንበሬ በበኩላቸው አሜሪካ በክልሎች መካከል ጣልቃ በመግባት በአማራ ክልል ባለስልጣናት ላይ የማይገባ ማዕቀብ ማስቀመጧ ተገቢ አይደለም ብለዋል።
ለምሳሌ አንድ ክልል አንድ አገር ነው ያስተዳድሩ ያ አገር ለብቻው ለምሳሌ እንደ ጅቡቲ እንደ ኤርትራ ያለ አገር ከሆነ እሰየው እንደዚህ አገር ከሆነ ይህ ግን ሁሉም ክልሎች የሚያስተዳድራቸው የኢትዮጵያ መሪ ነው። ስለዚህ ይሄ ልክ እንደ ሌሎች አገሮች ለአሁን እንደ ያደጉ አገሮች እንደ አሜሪካን ያለ ያዩት ምንድነው ብቸኛው ሆነ ራሷን ይችላል እንደምትኖር አድርገው ነው ያዩት ትግራይን ብቻ። ስለዚህ ይህ ምንድነው ኢትዮጵያ አንድ መንግስት ነው ያላት የሚያስተዳድራትም አንድ መንግስት ነው ያላት ሁለት መንግስት የላትም። ይህን አሜሪካን ሊጠፋውም አይችልም ያውቃል ያወቀ ግን ያጠፋን ያለ የውሸት ፕሮፓጋንዳ በሚነዙት ላይ አሜሪካ በዚያ ላይ መመረዙ አሳዛኝ።
አብዛኞቹ አስተያየት ሰጪዎች ዩናይትድ ስቴትስ በተለይ ለህዋት ወገንተኝነት እያሳየች ነው ሲሉ ወቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። የጭንቀት ጊዜ አበቃ ይሆን ወይስ የማብቂያ መጀመሪያ? ሐኪሞን ይጠይቁ በምሽቱ ቅንብሩ ከሚዳሰሳቸው ጭብጦች ውስጥ ናቸው። ክትባቱ እንደ ልብ ሳለ በግለሰቦች ምርጫ ብቻ ሁሉን አጠናቆ መከተብ እስካሁን ባይሳካም በተለይ በመቶ ሚሊዮኖች በተከተቡበት ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ከፈጠረው ዓለም በፊት የምናውቀውን ያን የትላንት ሕይወት የሚመልስ ድባብ ፍለጋ ተጀምሯል። በአንድ ወገን ይህ አይነተኛ ሊሰኝ የሚችል እርምጃ በሕይወታቸው ውስጥ ሊያመጣ የሚችለውን ተጨባጭ አንድምታና በትይዩ ቀደም ሲል ብዙም የማይነሱ ነገሮች ግን ዛሬ ሰዓታቸው የፈቀደ የሚመስሉ ጥያቄዎች የሜዮ ክሊኒክ የካንሰርና የደም በሽታዎች ልዩ አማካሪው ከዶክተር ከበደ በኛ ጋር በምናደርገው ቆይታ እንፈትሻለን። ባለፈው ፕሮግራማችን ጀመር አድርገን በሰዓት እጥረት ሳቢያ ሙሉውን ሳናስተላልፍ የቀረነውን ዝግጅት ነው ዛሬ የምናሰማው።
ዶክተር ከበደ በኛ በቅድሚያ ለጊዜው አመሰግናለሁ።
እኔም ይህንን እድል በመስጠት አመሰግናለሁ።
የኮቪድ ጉዳይ ሲያሳ በተለይ በዚህ በዩናይትድ ስቴትስ የተወሰነ ምርታ የታየበት ደረጃ ላይ ነው ያለነው። ብዙ ሚሊዮን ሰዎች ተከትበው ያልተከተቡት አሳሳቢነቱ ለሌሎችም ጭምር ነው የሚባለው ስጋትም ቢኖር ወደ ጤናማው መንገድ የሚመለስ መጠነኛ እርምጃ እየተራመን ባለበት ሁኔታ ነው ያገኘሁት። ሶ የኢትዮጵያ የጸረ ኮቪድ ከፍተኛ አማካሪ ቡድን አባል ነዎት። ሙሉ ትኩረታችሁን በዚሁ በኮቪድ ጉዳይ ላይ አድርጋችሁ በተለይ በኢትዮጵያ ሊደርስ የሚችለውን ጉዳት ለመቀነስ እንቅስቃሴ ስታደርጉ እንዳመት ይዘልቃችኋል። ወደ ዋና ጥያቄዎቼ ከመዝለቄ በፊት እስኪ መንደርደሪያ ከተቆምኩት ጋር የተያያዘ ጥያቄ ላቅርብልዎ። እንዳመት ተኩል ከተቃረበ ጊዜ በኋላ በከፊል ጤናማ ወደ ሆነ አዝማሚያ መመለስ ጀምረናል። ካለፈው ሳምንት ጀምሮ በአደባባይ የፊት መሸፈኛ ጭንብል ማድረግ ላያስፈልግ እንደሚችል የምግብ ቤቶችና የተለያዩ ንግድ ቤቶችን ጨምሮ በቤት ውስጥ ሰዎች በአንድ ቦታ ሊሰበሰቡባቸው የሚችሉ ቦታዎች ቁጥሩ ከፍ ማለቱ በውጪ ብዙም የማያሳስብበት ሁኔታ መድረሱ እየታየ ነው። ጠቅላላ ትዝብቶ ምንድን ነው አሁን የደረስንበትን ያለንበት ሁኔታ ሲመለከቱ?
በመሰረቱ አሁን አሜሪካን ሀገር ውስጥ ያለው ሁኔታ በጣም ብዙ ሰው ተከትቧል። በተለይ እድሜያቸው ከ50-60 በላይ ያሉ ሰው ተከትቧል። ከዛም አልፎ ደግሞ እንደውም ቲኔጀርስ ለምሳሌ የኔ ልጅ አሁን ተከትቧል። ሴቷ 13 ዓመቷ ነው። እሷም ተከተል ቀጠሮ ይዣለሁ እና አብዛኛው ሰው ተከተለ። የተወሰደው ሲዲሲ ሪኮመንድ ያደረገው ነገር ለአሜሪካን ሀገር ውስጥ ያለው ሁኔታ ትክክል መስሎ ይታየኛል። ይህም ሆኖ ግን በተለይ ብዙ ሰው ወይም የታመሙ ሰዎች ሊገኙበት የሚችሉት ሆስፒታሎች ውስጥ፣ የጤና ተቋሞች ውስጥ አሁንም ቢሆን አብዛኛው የጤና ባለሙያ የተከተበ ቢሆንም ለምሳሌ በእኛ ፋሲሊቲ ውስጥ በሽተኞች ሲመጡም እኛም ሁላችን ልክ ድሮ እንደተደረገው ማስክ እናደርጋለን። በኤሌክትሪክ ውስጥ ስንሄድ የዛሬ አመት የተጀመረው ከስድስት ሰው በላይ ኤሌክትሪክ ውስጥ አይሄድም። ጤና ተቋሞች ብዙ ጊዜ የሚጠቀመ ስለሆነ በመሰረቱ ብዙ የተቀየረ ነገር የለም። አንዳንዶችም ላይከተቡ ይችላሉ በለባቸው የጤና ችግር ምክንያት ያልተከተቡም ሰዎች ሊመጡ ስለሚችሉ ጥንቃቄው መቀጠል አለበትና እንደዛ እንዲተካሄድ ነው። ነገር ግን በተለይ ውጭ በሚካሄድበት ጊዜ፣ በየሬስቶራንት በሚሄድበት ጊዜ አሁን የተደረገው ነገር ትክክል ነው ብዬ ነው የማስበው። በተጨማሪም ያልተከተቡትንም ደግሞ ያብረታታቸው ለሚታሰብ እንደዛ መደረጉ ትክክል ነው ብዬ ነው የማስበው። ይህም እዚህ አሜሪካ ሀገር ውስጥ ነው እንጂ ሌሎች ሀገሮች ውስጥ በአብዛኛው ሳይከተብ ልክ ድሮ ያለውን ነገር መካተል ያስፈልጋል።
መልካም። እንዳሉት በዩናይትድ ስቴትስ ያለው አውሮፓን ጨምሮ ከሌላ የትኛውም ሀገር ፍጹም የተለየ ሁኔታ ነው ይሄን ያደፋፈረው። ይሁንና እዚሁ ጋር ቆይና ዶክተር ከበደ በጣም ተስፋ የሰጠውን ያበረታታውን አንዳንዶችም ተሰላችተው በራሳቸው መንገድ ቸልተኛ ወደ መሆን አዝማሚያ የሄዱበትንም ጭምር እንደው አንዳች ምላሽ እንደተሰጠ ተደርጎ የተወሰደው የሲዲሲዋ ዳይሬክተር ሮሼል ወለንስኪ ባለፈው ሳምንት ሲናገሩ ከዚህ ቀደም ወረርሽኙ ከመጀመሩ በፊት ታደርጓቸው የነበሩ ነገሮችን የማድረግ እድል ወይም ማድረግ ትጀምራላችሁ የሚል ቃል ተናግረው ነበርና ስጋቱ ሙሉ በሙሉ ባለመላቀቁ ግን ያወዛገበ ነው። ዛሬም ቀደም ብለ ተቀመዋቸውንም ጨምሮ በሙሉ በነጻነት ሁሉም ሰው እስተያየው አይደለም ያለው የቀደመውንም የከፋ ሁኔታ የተመለከቱ አሁንም አደጋ ሊኖር ይችላል ብለው የፈሩ በሙሉ ልብ ያልተቀበሉበት ሁኔታ ነው። ክርክሮችም አልፎ አልፎ ይታያሉና ከዛስ አንጻር ምን ያያሉ? ያልተፈለገ ያልተጠበቀ ነገር እንዳይመጣ ለሚሰጉ ሳይከተቡ የፊት መሸፈኛችን ብላቸውን የማያጠልቁ ሰዎች መኖራቸው ወይም ሊኖሩ የመቻላቸው ጣ ሳከሩ ወገኖችም አልጠፉምና ምን ይላሉ? እሱስ ላይ
እዚህ ላይ ትንሽ አሜሪካን ሀገር እንደሚታወቀው የግለሰብ ነጻነት በጣም የተከበረ ነው እና ቫክሲኔሽንም ሳይኖር በፊት ራሱ አንዳንድ ሰዎች ጭምብሩን አላደረግም ብለው የሚከራከሩ ነበሩ እና አሁንም በተለይ ቫክሲኔሽን በየቦታው መኖሩ እንደነገርኩህ ቫክሲን አክሰሱ በደንብ ስላለ ታዳጊዎች እየተከተቡ ስለሆነ ሌላው ደግሞ የተከተበው ሰው የሱን ነጻነት እንደመከፍ ማድረግ የሚያዩ ሰዎች አሉ። ስለዚህ አሁን የተደረገው ነገር የኔ አስተያየት ነው፣ ትክክል ነው መስሎኝ የሚታየው። አንደኛ ቫክሲኔሽን ባይኖር ኖሮ ወይም እጥረት ቢኖር ኖሮ ከአሁን በፊት ሲደረግ የነበረውን ነገር አፍን ሸፍኖ መከላከል ማድረግ ይቻል ነበር። ነገር ግን አሁን ቫክሲኔሽን ሁሉም የፈለገ ሰው ማግኘት ስለሚችል ደግሞ ትራንስሚሽኑም እየቀነሰ በመምጣቱ ሆስፒታል ያለው ሎድ እየቀነሰ በመምጣቱ ከሌላ ቦታ የተለየ ስለሆነ የተደረገው ነገር ተገቢ ነው ብዬ ነው የማስበው እና ሰው ደግሞ ህይወቱን መኖር አለበት። እኛም በኮቪድ አድቫይዘሪ ኮሚቴ ውስጥ ተከታተልነው ነበር። የተለያየ አስተያየት ያላቸው ወደኞች አሉ። እኔ በበኩሌ ግን ተደረገው ነገር ትክክል ነው ብዬ ነው የማስበው። በነገርኩ ምክንያቶች ቫክሲኑ እንደፈለገ ነው ተገኝቱ፣ አብዛኛው ሰው ለተከተበ፣ ሆስፒታል ያለው ዶክተር ለቀነሰ፣ ይሄ ሁሉ በመሆኑ ትክክል ነው መስሎኝ ታየኝ።
መልካም። አሁን አከራካሪ ሆኖ የተነሳውን ይሃል ይነስም ይብዛም ምቾት ባለበት ክትባት በተሰጠበት ሰዎች ራሳቸውን ማዳን የሚችሉበት እድል ባገኙበት ሀገር ውስጥ ነው ይሄ ክርክር የተነሳው። የበለጸጉ ሀገሮች ሳይቀሩ የተቀረው ዓለም እንደ ልብ ሁሉም ሰው ክትባት የሚያገኝበት ደረጃ ላይ አልደረሰም፣ አልከተብም ብሎ ክርክርም ውዝግቡም ውስጥ አይገባም። አቅርቦቱም ገና አሁንም እጥረት አለውና እስኪ የቀረውን ዓለም የሚመለከት ጥያቄ ላንሳ። እንዲህ ያለው ሁኔታ በዩናይትድ ስቴትስ የተፈጠረው ስጋት በህንድ ከታየው ጋር ስናነጻጽረው በህንድ ከዚህ ቀደም ከታዩት ሁሉ እጅግ አደገኛ የሚመስል ግን አዲስ ማዕበል አዲስ ወረርሽኝ የተነሳበት ሁኔታ ነው ያለው። ከቁጥጥር ውጪ እንዳይሆን እያሰጋን በዚያ የታዩት ራሳቸውን የለወጡ የቫይረስ ዝርያዎች ሌሎችንም የተቀረውንም ዓለም ዩናይትድ ስቴትስን ጨምሮ ተሻለ አዝማሚያ ያለውንም ሊያሳስብ የሚችል ነገር አለ የሚለው ይሄ ራሱን የለወጠ የቫይረስ ዝርያ ጉዳይ ያነጋግራልና ከዛስ አንጻር ምን ይታየታል? ሌሎች ስጋት አላቸው ወይ? ዛሬም እንዳመት እንዳሳለፍነው አስቸጋሪ ጊዜ ፈታኝ ጊዜ አድርገው ሊያዩት ይገባ ይመስላል።
ይሄን ነገር በሁለት መንገድ ማየት ያለብን ይመስለኛል። አንደኛ አዎ ስጋቱ ሊኖር ይችላል፣ ምክንያቱም አሁን የአሜሪካን ሀገር ያለው በፋይዘር እና በሞደርና ያለው ቫክሲን እስካሁን ሳውዝ አፍሪካ ያለውን ቫሪያንት፣ ዩኬ ያለውን ቫሪያንት ዶክተርት የማድረግ ጸባይ እንዳለ ነው የታየው። በላብራቶሪ ውስጥም ፔሸንቶች በሚያገኙበት ጊዜ ህንድ ያለው አሁን ያለው ቫክሲን ይከላከለው አይከላከለው ያለ አይነት እርምጃ የለም። ግን ፖቴንሻሊ ልክ አሁን የማይታወቁ ብዙ ነገሮች አሉ። አሁን ለምሳሌ አንደኛ እኛ አሁን የተከተቡ ሰዎች ለስንት ጊዜ ክትባቱ እንደሚያገለግል፣ ለስድስት ወር ይሁን ለአንድ አመት ይሁን በየአመቱ እንደሚያስፈልግ ብዙ ያልታወቁ ነገሮች አሉ። ስለዚህ ህንድ ያለው ሁኔታ የሚያሰጋው ምንድነው? አሁን ያለው ክትባት ይስራ አይስራ አይታወቅም። ባለመታወቁ ምናልባት መከላከያ መንገዶቹን ልክ ድሮ እንደተደረገው ማድረግ የጥቅም ይሆናል። አንዳንድ ቀድም እንደተናገርኩት ከሳውዝ አፍሪካ እና ከዩኬ ያለውን ቫሪያንት ፋይዘር እና ሞደርና አሜሪካን ሀገር ውስጥ ያለው ቫክሲን እንደሚከላከል መረጃዎች አሉ። ግን የህንድ ያለው ስለማይታወቅ ብዙ ነገር ማውራት አይቻልም። ነገር ግን በተለይ ብዙ ሰው ቫክሲን ሾርቴጅ ባለበት ሁኔታ መከላከያ መንገዶችን በጥብቅ መከተል ያስፈልጋል።
መልካም። ዶክተር ከበደ ምናልባት ወደ ዋናው ወደ እርሶ ልዩ ሙያ ቀጥታ የሚወስደን ጥያቄ ላስከተል፣ ያልታወቁ ነገሮች አለ እንዳሉት ያልታወቁት ነገሮች ሲደረስባቸው ጎልቶ የሚወጡ የሚመስልበት ሁኔታ ይታያል። እኚህ የጸረ ኮቪድ-19 ክትባቶች በተለይ በዚህ በዩናይትድ ስቴትስ ትልቅ ተቀባይነት ያገኙትን ለሌላውም ዓለም እንዲዳረሱ በጉጉት የሚጠብቋቸው የፋይዘር እና ሞደርና የተባሉት ክትባቶችን አስመልክቶ ሌላ በቂ ጥናት ያልተደረገበት ሁኔታ ብቅ ማለት ጀምረዋል። የሰውነት የበሽታን የመከላከል አቅማቸው በተለያዩ የህመም አይነቶች የተዳከመ ክትባቱ ኮቪድ-19 ሊከላከልላቸው ስለመቻሉ ጥያቄ ተፈጥሯል። ሌሎች ከዚህ ጋር የተያዙ ዝርዝሮችን ከማንሳት በፊት በአጠቃላይ ደረጃ በሽታን የመከላከል አቅማቸው ለተዳከመ ሰዎች የነኚህ የኮቪድ-19 ክትባቶች ጠቀሜታ ምንድን ነው? ምንስ ፈተና ይኖረው ይሆን?
ኮቪድ-19 አንድ ሰው በሚታመምበት ጊዜ በጣም ከፍተኛ አደጋ ሊያመጣባቸው የሚችሉትን ሰዎች ማወቅ ተችሏል። ለምሳሌ እድሜ የገፋ ሰው፣ የካንሰር በሽታ ያለበት ሰው፣ ጥቋል በሽታ ያለበት ሰው፣ ግዙፍ የሆኑ ሰዎች፣ እነዚህ ለኮቪድ ከተጋለጡ ህመሙ ጠንቶባቸው ሆስፒታላይዜሽን ሊያስፈልጋቸው ይችላል፣ ተጨማሪ ክትትል ሊያስፈልጋቸው ይችላል። የመሞት ቻንሳቸውም ሀይ ነው። በዚህ የተነሳ ካንሰርን ይመለከታል። ግን ካንሰር ሲባል በጣም ብዙ አይነት ካንሰር ነው ያለው እና በመሰረቱ በዓለም አቀፍ ደረጃ አሜሪካ ነገር ውስጥ የአሜሪካን ሶሳይቲ ኦፍ ሄማቶሎጂ የሚባል እና አሜሪካን ሶሳይቲ ኦፍ ክሊኒካል ኦንኮሎጂ እነዚህ የሐኪሞች ማህበሮች ናቸው እና አሜሪካ ነገር ውስጥ ቢሆን በመላው ዓለም አብዛኛው ዓለም ስለሚታተፍባቸው አብዛኛው ምክረ ሀሳቡ ከነሱ ነው የሚወጣው። ይህም አይነት ማሳሰቢያዎች ወይም ምክረ ሀሳቦች ሲወጡ አንዳንድ ጊዜ ሐኪሞች ኤክስፐርቶች ይገናኙና ጥናት ምንድን ነው መረጃ ቢኖር ጥሩ ነበረ። መረጃ ሳይኖር ግን የተለያዩ ሐኪሞች በልምዳቸው እንደ ድጋፍ ነገር የሚያደርጉት ነገር አለ። አንደኛው ለምሳሌ የካንሰሩ አይነት ወይም ኬሞቴራፒ የሚወስዱ ከሆነ ቫክሲኔሽን የሚሰጥበትን ጊዜ ትንሽ ማዘገት ያስፈልጋል። ምክንያቱም ኬሞቴራፒ በሚወሰድበት ጊዜ ነጭ ደም ሰሎችን ስለሚቀንስ የነጭ ደም ሰሎች ደግሞ መቀነስ ቫክሲኔሽን በሚወሰድበት ጊዜ ላይ ስራ ስለሚችል የተወሰነ ቁጥር አለ። ብዙ ጊዜ የነጭ ደም ሰሎች ቁጥር በጨመረ ጊዜ ለምሳሌ አንድ ሰው የጡት ካንሰር ወይም ሌላ ካንሰር ኖሮ ኬሞቴራፒ የሚሰጥበት ጊዜ እንደ ሳይክል ነገር ነው የሚሆነው። ዝቅና ከፍ ስለሚል ልክ በሚልበት ጊዜ ተሰጠ ቫክሲኑ ሊሰራ ስለማይችል መጠበቅ ያስፈልጋል። በአንድ ወር ወይም በሁለት ወር ማዘግየቱ ነው ሪኮመንድ የሚደረገው ጊዜ የሚሰጥ ከሆነ፣ ምክንያቱም ኢፌክቲቭነሱ ስለማይታወቅ። በመሰረቱ ግን ኬሞቴራፒ የማይወስዱ ከሆነ ማንኛውም የካንሰር በሽተኛ ኮቪድ-19 እንዲወስድ ሪኮመንድ ነው የሚደረገው። ይህን እንግዲህ ከጥቅሙና ከጉዳቱ ማመዛዘን ያስፈልጋል። ጉዳቱ ስለሚያመዝን ቀደም እንደተናገርኩት ካንሰር ያለባቸው በሽተኞች ለኮቪድ ቢጋለጡ ማለት በጣም ሊጠናባቸው እና የህይወታቸው ማለት ስለሚያሰጋ ቫክሲኖችን እንደውም የሚታወቀው መጀመሪያ በጃንዋሪ ወይም ከፍለፍርና ከሶስት ወር በፊት ፕራዮሪቲ በሚሰጥበት ጊዜ የካንሰር በሽተኛ እንዳንድ ክራይቴሪያ ነበር የተወሰደው። እንደውም የካንሰር በሽተኞችን ብቻ ሳይሆን ከነሱ ጋር ያሉ የሚረዷቸውም ሰዎች፣ ቤታቸው ውስጥ ያሉ ሰዎች ሁሉ ቅድሚያ ነበር የሰጣቸው እና ይህንንም በማቀው ከሆነ ኢትዮጵያ ውስጥም እንደዛ የሚደረግ ይመስለኛል።
መልካም። ዶክተር ከበደ፣ የሰውነት በሽታ የመከላከል አቅማቸው የተዳከሙ ሰዎችን በጠቅላላው እናንሳ እንጂ ይልቁንም ደግሞ ከዚህ ውስጥ ለይተው እርሶ በተለይ በሚሰሩበት የህመም ሁኔታ የካንሰር ህሙማን ላይ ሊኖረው የሚችለውን ሁኔታ እነኚህ ህሙማን ይበልጥ ተጋላጭ በመሆናቸው ክትባቱን የመውሰድ አስፈላጊነቱ፣ ነገር ግን ደግሞ ሊሆን የሚችለው ሊሰራ የሚችለው የካንሰሩ አይነትን ጨምሮ በዝርዝር ተመልክተዋል። ምናልባት የመጨረሻ ጥያቄ ለማድረግ እነኚህ የበሽታ የመከላከል አቅማቸው የተዳከሙ ሰዎች የመውሰድን አማራጭ በበሽታው ሳቢያ ጉዳት የሚደርስባቸው ከሌላውም በተለየ ሁኔታ ከፍ ያለ እንደመሆኑ ክትባቱን የመውሰዱ አማራጭ ጉዳት አይኖረውም በሚለው አማራጭ ሆኖ ከቀረበ በግላቸው መከታተል ያለባቸው ያዩ የሚገባቸው ለውጦች ይኖሩ ይሆን? ከተባቱን ከወሰዱ በኋላ በተለይ ለነኝ ህሙማን የሚመከር ይኖር ይሆን? ሌሎች አማራጮችም ካሉ።
አድማጮች፣ ከዶክተር ከበደ በኛ ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም እናቀርባለን። ሙሉ ምልልሳችንን ወቻችን ላይ እናኖራለን። ለአሁኑ ዶክተር ከበደን እናመሰግናለን።